የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ባከተመው ሳምንት ካሰማናችሁ መሰናዶች መካከል የተወሰኑት በድጋሚ የሚደመጡበት ሰዓት ላይ ነው የተገናኘነው። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ሳምንቱ የተጀመረው የኦሮሚያ ቤተ ክህነት ጽሕፈት ቤትን ለማቋቋም የተጀመረው እንቅስቃሴ በፈጠረው ውዝግብ ነበረ። ጉዳዩን እልባት ለመስጠት በትናንትናው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይቷል። ጽዮን ግርማ የውይይቱን ይዘት ያስቃኘችበትን ዘገባ በድጋሚ እናስደምጣችሁ።
ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር በቢሮቸው መወያየታቸውን የጠቅላይ ሚኒስትሩ ቢሮ የፌስቡክ ገጽ ላይ የሰፈረው መረጃ ያሳያል። የቤተ ክርስቲያኒቱ ቅዱስ ሲኖዶስ ባቀረበው ጥያቄ መሰረት በተደረገው ውይይት ላይ ጠቅላይ ሚኒስትሩ ከለውጡ ወዲህ መንግስት ቤተ ክርስቲያንን በተመለከተ ያለውን አቋምና ያከናወናቸውን ተግባራትም አውስተዋል ይላል። ብፁዕ ወቅዱስ አቡነ ማትያስና ሌሎችም ሊቃነ ጳጳሳት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ወዲህ ለሀገርና ለቤተ ክርስቲያን የተከናወኑ በጎ ተግባራትን በመዘርዘርም ምስጋና አቅርበዋል ተብሏል። ከዚህ ውይይት በኋላ ደግሞ ከሰዓት በኋላ በተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ላይ 95% መግባባት ላይ መደረሱን ሊቀ አእላፍ ቀሲስ በላይ መኮንን ገልጸዋል። ጥያቄ የነበራቸው የኦሮምኛ ቋንቋ እና የኦሮሞ ሲኖዶ ጽሕፈት ቤት ይቋቋም የሚል ጥያቄ የነበራቸው ቀሲስ በላይ በተገኙበት ስብሰባ መደረጉንም ተናግረዋል። በስብሰባው ላይም መቋጫ ባይበጅለትም በበጎ መልኩ መጠናቀቁን ገልጸውልናል።
ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ ከቀኑ 8 ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። በነ ሊቀ አእላፍ ቀሲስ በላይ መኮንን በኩል ያሉ የኦሮሚያ አገልጋዮች እና ጠያቂዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ ጥሩ መንፈስ ይዟል። ያው ዞሮ ዞሮ ቤተ ክርስቲያንን በጋራ ለማገልገል እና የቅዱስ ሲኖዶስን ውሳኔና ሀሳብ አክብረው እንደሚሰሩ የጠየቋቸውም ጥያቄዎች አግባብ ባለው መልክ እንዲፈቱ ጥሩ ደረጃ ላይ ተደርሷል። ግን አልተቋጨም። ነገ ለጠዋት አድሯል። ጥሩ መንፈስ አለው ስብሰባው በጥቅሉ። ያው ቀጣዩ ነገር ያው አልተቋጨም። ቅዱስ ሲኖዶስ ሕግ አውጪ ነው። እነሱም የቅዱስ ሲኖዶስን ውሳኔ ሀሳብ ተቀብለው ጥያቄያቸው ዋናው በኦሮሚያ ያለው መንፈሳዊ አገልግሎት ከዚህ በፊት ያቀርቡት የነበረው ጥያቄ እንዲፈታ የሚል ነው። በአብዛኛው ውይይቱ ላይ የነበረው የታየው ነገር በአጠቃላይ መግባባት ያለበት ነው።
ከስብሰባው አሁን መውጣቴ ነው ያሉ ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው ውይይቱ መልካም መንገድ ይዟል ብለዋል።
ምንድን ነው መሰለሽ፣ አባቶች ጠሩን፣ እሱን ጥያቄ ጠየቁ፣ እኛን ጥያቄያችን አቅርበዋል፣ አቀረም፣ እነሱን ጠየቁ፣ ተወያየን በኋላ ኦልሞስት 95% ተስማምተን ነው የወጣ ነው። ትንሽ ነገር ነው የሚቀረው፣ እሱን ጠዋት ብለን ነው የወጣ ነው።
በሁለቱም በኩል የተገለጸው ውይይቱ በጣም ጥቂት ነገር እንደሚቀረውና ለዚህም መቋጫ ተበጅቶለት ይፋዊ መግለጫ ከሲኖዶሱ እንደሚወጣ ነግረውናል።
ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ። በደቡብ አፍሪካ መጤዎች ከሀገራችን ይውጡልን የሚሉ አካላት በጀመሩት ጥቃት ስለደረሰው ጉዳት ስናስደምጣችሁ ሰንብተናል። በዚሁ መንፈስ ውስጥ ሆነን በርካታ ፈተናዎች አልፈው ደቡብ አፍሪካ ከደረሱ ኢትዮጵያን መካከል አንዱ የሆነውን የአብዱልባሲት አብዲን ጉዞ ገልሞ ዳዊት እንደሚከተለው አስቃኝቶ ነበረ።
ትውልዱ ምዕራብ ኦሮሚያ ኢሉ አባቦራ ነው። የመጀመሪያ ደረጃ ትምህርቱን እዛው በትውልድ ወረዳው በዳሪሙ፣ የ8ኛ ክፍል ትምህርቱን በጋምቤላ፣ እንዲሁም የ2ኛ ደረጃ ትምህርቱን ደግሞ በጅማ ተከታትሏል። አብዱልሳቢት አሁን ኑሮውን ከሀገር ተሰደው በደቡብ አፍሪካ እየመራ ሲሆን አንድ የልብስ መሸጫ መደብር ከፍቶ በሚያገኘው ገቢ ቤተሰቡን ያስተዳድራል።
አሁን በጠቅላይ ግዛቱ ዋና ከተማ ነው የምኖረው፣ ብሉምፎንቴን ይባላል። በአካባቢው ላይ በርከት ያሉ የተለያዩ ሀገር ስደተኞች ይኖራሉ። አብዛኛዎቹም በንግድ እንዲሁም በተለያየ ሙያ ላይ ተሰማርተው ነው የሚኖሩት። እኔም በንግድ ላይ ተሰማርተው ከሚኖሩት ማህበረሰብ ውስጥ አንዱ ነው። ከሀገር የወጣሁበት ሁኔታ በፖለቲካ መገፋት፣ የሄድክበት ቦታ ሁሉ በትምህርት እድል በተለያየ ነገሮች ምናምን ከፊት ለፊታቸው ዞር የማድረግ ሲስተም ነበራቸው እና ትምህርታችንን በትክክል መማር አልቻልንም። ቤተሰቦቻችን በየጊዜ ይታሰራሉ፣ ይንገላታሉ። በዛ ምክንያት ልባችን ወደ ውጭ ሀገር ሸፍቶ ሌሎች ከሀገር ወጥቶ ተለውጦ ሲመለሱ አይተን እኛም እንደነሱ ወጣ ብለን ሰራ ሰራ አድርገን ብንቀየር የተሻለ ህይወት በኖረን ብለን ነው ከሀገር የወጣ ነው። ስንወጣ በኢትዮጵያ ሞያሌ በኩል ነው ወደ ኬንያ፣ ከዛ ከሞያሌ ወደ ናይሮቢ በባስ የተሳፈርኩት።
ወደ ደቡብ አፍሪካ የሚያቀኑ ስደተኞች በሚያደርጉት አስቸጋሪ ህገወጥ ጉዞ ብዙ ችግር ይደርስባቸዋል። ይህስ አልገጠመህም ወይ ብዬ አብዱልባሴትን ጠይቀው ነበረ።
መንገድ ላይ ከሞያሌ ተነስተን ሳውዝ አፍሪካ ለመድረስ 12 ቀን ነው የፈጀብን። አብዛኛውን ቀን ያሳለፍነው በታንዛኒያ እና በኬንያ ቦርደር ላይ ነበረ። ሁለት ቦታ ላይ መኪና ተበላሽቶ ጫካ ውስጥ አውርደውን የአካባቢ ሰዎች ከብቶቻችንን የሚዘርፉ የሌላ ሀገር ሰዎች መጡብን ምናምን ብሎ ስለታማ ነገር እና በመሳሪያ ከቦ የተደበደብንበት አጋጣሚ ነበረ። እሱ ነው ያጋጠመን ትልቁ ነገር። ከዛ ውጪ በታንዛኒያ ደግሞ ለ2 ቀን ታስረናል።
በምን ምክንያት?
ህገ ወጥ ስደተኞቻችን ተብለን ነው። መንገድ ላይ 18 ነበረን። 18ታችንን ለ2 ቀን ታስረን ከዛ በኋላ አንዳንድ ጥያቄዎችን ጠይቀው ወዴት እየተጓዛችሁ ነው፣ ከየት ነው የመጣችሁት የሚሉትን አንዳንድ ጥያቄዎች ጠይቀው ነው የለቀቁን ከእስር ቤት።
ስትጓዙ ብቻችሁን ነበራችሁ ወይስ እናንተን የሚያጓጉዝ ሰው ነበረ?
መንገድ የሚመራን ሰው ከዛ አንስቶ ደቡብ አፍሪካ ሊያደርሰን $2,000 የተከፈለው ደላላ ነበረ። የኬንያ ሶማሌ ነው። እሱ ነበረ ሲያመጣን መንገድ ሲመራን የነበረው።
ምናልባት የምታስታውስ ከሆነ ምን ያክል ወጪ አወጣ እንደው ከሙያሌ አንስተ ደቡብ አፍሪካ ለመግባት?
ደላላው ከተከፈለው $2,000 ውጪ $1,500 በጠቅላላ $3,500 ነበር።
አብዱልባሲት ከሀገር ከወጣ 9 ዓመት ሞልቶታል። በ2010 ከሀገሩ ወጥቶ ደቡብ አፍሪካ ሲደርስ በርካታ የሀገሩ ሰው በደቡብ አፍሪካ ስለሚኖሩ ኑሮውን ለመልመድ አስቸጋሪ አልሆንብኝም ይላል።
እኔ አሁን የምሰራው አልባሳትና ጫማዎችን ነው የምሸጠው። ወደዚህ ስራ ሲገባ ሰው ሁሉ እዚህ የሚኖረው በህብረት ነው እና እቁብ መሰብሰብ የሚባል ነገር አለ። ደሞዝ አጠራቅሞ መነሻ መንቀሳቀሻ ተብሎ ሳንቲም ታምን ሰው ጋር ማጠራቀም የሚባል ነገር አለ። ለተወሰነ ሰው ጋር ከሰራህ በኋላ ያለህን ገንዘብ አጠራቅመ እድሉ ከገጠመ ትንሽዬ ግድግዳ ተከራይተህ ትሰራለህ። እድሉ ካልገጠመ ደግሞ ጠዋትና ማታ ሰዎች ወደ ስራ ሲሄዱና ከስራ ሲመለሱ መንገድ ላይ አንጥፈ የጮክ በዚህ ዋጋ እንደዚህ አይነት ልብስ አለኝ፣ በዚህ ዋጋ እንደዚህ አይነት ጫማ አለኝ እያልክ መንገድ ላይ ቁመት የጮክ ትሸጥና ትንሽ ካፒታል ሲኖር ወደ ሱቅ መያዙ ወደዛ ይታለፈዋል ማለት ነው።
ምን ያክል ፈጀብ የራስን የስራ ቦታ ለማግኘት እዛ ደርሰ?
6 ዓመት።
በደቡብ አፍሪካ በሚኖሩ ኢትዮጵያ መካከል ስላለው ግንኙነት ሲናገር አብዛኛው ስደተኛ አብሮ የሚሰራ መሆኑን ብዙዎች ኢትዮጵያውያንም መልካም የሚባል ግንኙነት አላቸው ይላል አብዱልባሲት። ሀገሩ ለስራ አመቺ ነው ወይ ብዬ ጠይቄው ነበረ።
ቢዝነሱ ላይ ትላልቅ ቻሌንጆች አሉ እንጂ ወደ ሲስተሙ ለመግባት በእውነቱ ከሆነ ኢትዮጵያ ካለው ኦፖርቹኒቲ ወደ ስራ ለመግባት እዚህ ያለው ኦፖርቹኒቲ ሰፊ ነው። ግን በስራው ላይ ያሉት ቻሌንጆች፣ ትላልቅ መሰናክሎች አሉ። በጣም ትልቅ መሰናክሎች አሉ። ሰው የተሻለ ስራ ለመስራት አንተ የምታገኘውን ቦታ ተጫርቶ ይገዛብሃል እና ወደ ቢዝነስ አለም ከተገባም በኋላ ከህዝቡ ጋር ኮሚኒኬሽን ላይም ትንሽ ችግር ያጋጥማል። አልፎ አልፎም ደግሞ ሰልፍ ሲኖር፣ የተቃውሞም ሰልፍ ሲኖር፣ የድጋፍም ሰልፍ ሲኖር፣ የሆነ አይነት ችግርም ሲኖር ምናምን ሰዎቹ ንዴታቸውን ቁጣቸውን የሚያሳዩት ስደተኛ ላይ ቁጣቸውን በማንጸባረቅ ነው እና እሱም ትልቅ ቻሌንጅ ነው። አሁን አይነገርም፣ ሚዲያ ላይ አይወጣም እንጂ ፓዛ ሾፕ ወይም ደግሞ ታክ ሾፕ ተብሎ በየሎኬሽኑ ላይ የሚሰሩ ሰዎች የሚኖሩት አይነት ኑሮ በጣም ያሳዝናል። እንደዚህ እንደሚሰራ ብናቅ ኖሮ መች ከሀገራችን እንወጣ ነበረ ብሎ በጣም ከሀገራቸው መውጣታቸውን የሚጸጸቱ ሰዎችም በብዛት አሉ።
የስቃይ ምርመራ ሲከናወንበት የነበረው ማዕከላዊ የምርመራ ጣቢያ ለጎብኚዎች ክፍት መደረጉ ትኩረትን ከሳቡ ያሳለፍነው ሳምንት ጉዳዮች መካከል አንዱ ነበረ። እኛም በዚህ ጉዳይ ላይ ቀጣዩን መሰናዶ አሰምተናችኋል። አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከ500 ቀናት በላይ በእስር ከከረሙት የዞን 9 ጦማሪያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አሰቃቂና ከአይምሮው ሊፋቅ እንዳልቻለ ደጋግሞ የሚናገረው ለ85 ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽንን ሕንፃ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው።
ሙሉ ለሙሉ ምርመራ የነበረበት ድብደባ የነበረበት ወቅት ነበረ። ከዛም ባለፈ የፀሐይ ብርሃን አለማየት፣ ፎቶ ላይ አሁን ሽንት ቤቶቹን ታያቸዋለህ። አንድ ክፍል ውስጥ አሁን ለምሳሌ እኔ ሁለትም ሆኜ ታስሬ ያለው በጣም ስለኛ በሱ ደግሞ እስከ 13ም ሆኜ ታስሬ ያለው ከመብዛቱ የተነሳ በዛ ወቅት ላይ ተባይ ራሱ ሞቆ ተባይ ራሱ እስከ ማፍራት ደርሶ ነበር እኔ በነበርኩበት ወቅት ማለት።
አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግስት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጥረውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቅስበት እንዳልቀረ ይናገራል።
ለመጀመሪያ ጊዜ ሳየው ያው ሽታው ነው እኔ የመጣብኝ። ሽታው ያንን ነገር ነው እንዳስታውስ ያደረገኝ። የምረበሽና ቶሎ እዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም ኦልድ ስለሆነ ጣውላዎቹ ሲቅሊጥ የሚሉ ናቸው። ራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል ትንሽ። እኔ ስታሰር ማታ ላይ ነው የገባሁት። ወደ 3 ሰዓት አካባቢ ነው ደንስሰው። በጣም አስፈሪ ነበረ። መጀመሪያ ሲገባ ጨለማ ነው። አሁን ብርሃን ሆኖ የሚታየው ክፍል በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ የተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎቹ በር ላይ ፍርግርጉ ካርቱን የተሸፈነ ነበር። ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት ነው። በጣም የሚያስፈራ ነበረ።
አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጎድጓዳውን የሚያይበት ቀን ደርሷል። ከጳጉሜ 1-4 ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌዴሪ ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ።
በዚህ ቦታ ላይ ማዘጋጀት ያስፈለገው ዋነኛው ምክንያት አንዱ ብዙዎቹን ስንሰማ እንደነበረው ለከፍተኛ የዜጎች ስቃይ ሲዳረግበት ነበረ። በጣም አስከፊ ሰብአዊ ድርጊቶች ሲፈጸምበት የነበረ ስፍራ በመሆኑ ይህ ስፍራ ደግሞ በመንግስት እንዲዘጋና በቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ እስር ቤት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ እንዲያውቃቸውና ከዚህ አስከፊ የሰው ልጅ ደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ለማሰብ በታሪክ አጋጣሚም ደግሞ እንደዚህ አይነት ድርጊቶች እንዳይፈጸም በታሪክነት ብቻ እንዲቀር ለማስቻል ከዚያ ባሻገር ስቃይ ደረሰባቸው መጣግን የከፍለቱ ዋጋም ለማሰብ እንዲሁም ይህንን ንግስ ያደረሱብኝ ሰዎች በድርጊታቸውንም ለማውገዝ እና በህግ ብቻ ተጠያቂ የሚሆንበት ነበር ለመፈታት ሆናል።
አቶ ዝናቡ ቱሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል።
በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ የማድረግ ስራ እየሰራናለ ነው። በዚህ ረገድ አሁን ስቃይ የሚደረስባቸው ሰው የሚገረፍባቸው የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥ ነው። ይህ ስራ ይጠይቃል። በተደጋጋሚ አቅም ግንባታ ስራዎች ይጠይቁናል። እነዚህን አቅም ግንባታ ስራዎችን አጠናክረን የምንቀጥል ነገር እንደተጠበቀ ሆነ፣ ግን ከዚህ ጋር ተያይዞ ህዝቡም የሚያነሳቸውን ጥያቄዎችን ለመመለስ ሲባል ክፍት ናቸው ቤቶቹ። ሁሉም ቦታዎች ላይ በቀላሉ ማንም ሰው እንዲያያቸው ታራሚዎችን ተጠርጣሪዎችን እንዲጎበኛቸው የማድረግ ስራዎችን እየሰራን ያለንበት ሁኔታ ነው።
የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና የሰብአዊ መብት ተሟጋች አጥናፍ ብርሃኔ በበኩሉ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም፣ ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል።
ሲል አሁንም በማህበራዊ ሚዲያ የምናቃቸው አሉ ስቶሪዎች። አሁን ሰሞኑን ከጎኑ የተሰራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ ሆኖ የሰኛ መመርመሪያ ክፍል አለ። እዛ ውስጥ ያሉ ሰኞች አሉ። ከጎን ያለውን ክፍል ነው የምንጎበኘው ማለት ነው። እዛም ውስጥ ቀዝቃዛ ክፍል አለ ይባላል፣ ጨለማ ክፍል አለ ይባላል። ከፍታ እንዲጎበኙ ማለት ሲምቦሊክ ነው። ለፕሮፓጋንዳ በጣም አሪፍ የሚሰራበት ስራ ነው። ግን ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ ሰዎችን በምርመራ ሰበብ የማይገርፍ የማያስር ሲስተም ለውጥ ላይ ማስኮር ይሻላል ብዬ አስባለሁ። ግን ባይሰልፍ
ኮሚትመንቱን ሁማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት በጥር 2018 የጎረጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቆጥሮ ተጨማሪ መብትን ጠባቂ ማሻሻያዎች ግን እንዲኖሩ መምከሩ ይታወሳል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፖለቲካ ፕሮግራሙና በወቅታዊ የአገሪቱ ጉዳዮች ዙሪያ ከደሴ ከተማና የአካባቢው ነዋሪዎች ጋር መክሯል። ውይይቱ ድጋፍም ነቀፌታም ተስተናግዶበታል። የደሴው ዘጋቢያችን መስፍን አራጌ ያሰናደው ዘገባ እንደሚከተለው ይደመጣል።
የ1953ቱ የጄኔራል መንግስቱና ግርማሜ ንዋየ መፈንቅለ መንግስት ሙከራ በኢትዮጵያ የዘመናዊ ፖለቲካ ትግል ውስጥ ግንባር ቀደም መሆኑን ምሁራን ይስማሙበታል። ይሁን እንጂ ከ60 ዓመታት በላይ የተሻገረው የፖለቲካ ትግል የመጫወቻ ሜዳውን ሳይሆን ተጫዋቾችን እያቀያየረ ዛሬ ላይ ደርሷል። እንደ ኢዜማ ምክትል መሪ አንዷለም አራጌ ይህ ያልተቀየረ የፖለቲካ ባህል አገሪቱን አሁን ለደረሰችበት ፈታኝ ፈተና ዳርጓታል።
መጀመሪያ ስዩም እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት። በኋላ ላይ ደግሞ ስዩም መጠበንጃዎች ተተኩ። ደርግም ኢህአዴግም ስዩም መጠበንጃዎች ናቸው። እኛ የምንፈልገው ስዩም ህዝብ ነው። ያን ኃይል ለማምጣት ህዝብ በትክክል ሉዓላዊ የስልጣን ባለቤት መሆን አለበት። ያ ደግሞ ውይይት ያስፈልጋል። የውይይት ባህላችን ደካማ ነው። ብዙ ጊዜ የሚጠመዘዝ ነው እንጂ ህዝቡ በትክክል ሉዓላዊ አልሆንም። በተወሰኑ ባለፉት ዓመታት የውይይት ባህል ከሞላ ጎደል ዳብሯል። ግን አሁንም በገዢዎች ጠቅላይነት፣ በገዢዎች ረጋጭነት እየመከነ ነው ያለው። ከዚህ ቀደም የወዳጅና የጠላት ነው እንትኑ ከፓርቲ ከሌሎች ጋር እርስ በርሳችን አብሮ የመስራቱ ባህሉ የለም። ተቀራርቦ የመነጋገሩ ነገር የለም። አሁን እንደዚ አይነት ጅማሮዎች አሉ።
ከቅርብ ጊዜያት ወዲህ የብሔር አስተሳሰብና ፖለቲካ የመስፋፋቱን እውነት ብዙዎች ይጋሩታል። አለፍ ሲልም ብሔርተኝነት ጽንፍ ተሻግሮ የአክራሪነት መናኸሪያ እየሆነ ነው የሚሉም አሉ። ታዲያ በዚህ ሁኔታ የዜግነት ፖለቲካ አዋጭ ይሆን?
ፈተናዎች አሉ፣ ተግዳሮቶች አሉ። ነገር ግን አሁንም ኢትዮጵያዊነት አብቦ ይወጣል ብለን እናምናለን። ኢህአዴግ ከጠዋት ጀምሮ ስለ ዘር ስለ ልዩነት ነው ያወራው። ነገር ግን የኢትዮጵያ ህዝብ ያንን እንዳልተቀበለው የሚታየው 97 ነው። እዛ ላይ የኢትዮጵያዊነትን ፍቅሩን ለኢትዮጵያዊነት ያለውን ሀሳብ ነው ያሳየው። ሌላ ምናንሳ፣ ለምሳሌ ዶክተር አብይ ኢህአዴግ ውስጥ ነበሩ። ኢህአዴግ ወጥተው ግን ኢትዮጵያዊ ሲሉ ኢትዮጵያዊነትን ሲዘምሩ የአማራ ክልልን ህዝብ ጨምሮ ሌላውም አካባቢ ያለው ህዝብ ሆ ብሎ ነው የወጣው። ኢትዮጵያዊነት የኢትዮጵያ ህዝብ ልብ ውስጥ የተቀበረ ነገር። ነገር ግን በላዩ ላይ ለማዳፈን ይሞክራል፣ በዘር በምናምን ለመሸፈን ይሞክራል። ግን ያንን እንደገና እየገለባበጠ ይነሳል።
ምክትል መሪው በአክራሪ ብሔርተኝነት የሚመጣውን ተጽዕኖ ለመከላከል ኢዜማ በትጋት ይሰራል ሲሉ ነው ያስረዱት።
የብሔር ድምፅ፣ የዘረኝነት ድምፅ በጣም ከባድ። ምክንያቱም አንተን የተለየህ አድርጎ አንተ ሞት ከአንተ ደማህ ብሎ ቁስልን እያከከ ነው የምነሳው። ልክ ክብሪትን ጭረህ ጫካ እንደማቃጠል ያልቀላል። ልክ ፊኛን በስፒል መብሳት ያልቀላል ነው። ስለዚህ እሱ ላይ ሰርተን ለውጥ ማምጣት እንችላለን። ከሌላ ጊዜ የተሻለ ድካም ይጠይቀናል፣ ማስተዋል ይጠይቀናል፣ ብዙ መስራት ይጠይቀናል።
በስብሰባው ላይ የተሳተፉት አስተያየት ሰጪዎች በሀገሪቱ ውስጥ እየተባባሰ የመጣውን የዘር አስተሳሰብ ለመከላከል ኢዜማ ትኩረት አድርጎ እንዲንቀሳቀስ ጥሪ አስተላልፈዋል።
ኢዜማ ይችን ሀገር ሊታደጋት ይገባል። የሚታደጋት በምንድን ነው? አንድ፣ ይህንን የዘር ፖለቲካ የሚያንበረክክ ለየት ያለ ሀሳብና ቅድ ቢያወጣ። ፖለቲካን በዚህ መንገድ አቋርጬን ያውቃለሁና ተናግሬ ወጣ ተሳድቤ ወጣ ለማለት ጊዜያዊ እስትንፋስ እንትን ከማለት መፍትሄውን ብናፈላልግ ይሻላል።
አሁን ለሰላማችን ጠንቅ እየሆነ ያለ ነው የዘር ፖለቲካ። እኔ እኛ የሚለው አስተሳሰብ ነው አሁን ችግር እየፈጠረብን ያለው። ይህን ለማስወገድ አሁን የእናንተን የፓርቲ ፕሮግራም አይቼዋለሁኝ። በእውነቱ ይሄ ወደ መሬት ሊወርድ ይገባል። አስተያየት ነው የምሰጠው። ወደ መሬት ከወረደ ግን ሰላማችንን ያመጣሉ እያምናለሁ። ነገር ግን አሁን አንዱ ብዙዎቻችን እንደምንጠራጠረው መናገር እንጂ ተግባር የለም እየተባለ ሲወርድ ሲጓረድ የመጣ ነገር ስላለ የበተናችሁትን ፕሮግራም ወደ ተግባር ቀይሩት ነው ብለው
ከድጋፍ ድምጾቹ ባሻገር ተቃውሞ ያዘሉ አስተያየቶችም መሰንዘራቸው አልቀረም።
ምንም እንኳን በየቦታው የሚወድቀው የአማራ ህዝብ ቢያሳስበንም አሁንም ቢሆን እንደው ትንሽም ቢሆን የዜግነት ፖለቲካው ተስፋ አይቆረጥበትም የሚል በግሌ የራሴ መነሻ ሐሳብ አለ። ከዛ አንግል የእናንተን ፓርቲ በጥሩ አይዋለውን ግን ለሀገሪቷ ሰላም ለኛም መጻይ ድል ብቻኛ ናችሁ ብዬ አላስብም። አልተለጠፋችሁ መንግስት ጋር ራሳችሁን እንደ መንግስት ያያያችሁ አይደለም? የሚሰነዘረባችሁ ወንጀላ ትክክል አይደለም? ይሄንን በቀጥታ አማርኛ እንዲመለስልኝ ይፈልጋሉ።
የመንግስት አካላት ወደኛ አስተሳሰብ ተጠጉ እንጂ እኛ ካቋማችን ንቅንቅ አላልንም ይላሉ የኢዜማ ህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ።
ኢዜማ ጋር ያለው አቋም ዜግነት ላይ መሰረት ያደረገ ፖለቲካ ነው ማራመድ የምንፈልገው። ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ ነው የምንፈልገው። ፍትህና እኩልነት እንዲሰፍን ነው የምንፈልገው። ከዚህ አቋማችን እኛ ወዲትም ንቅንቅ አላልንም። ምናልባት አሁን ትንሽ ብዥታ እየፈጠረ ያለው የመንግስት ስልጣንን ተቆጣጥረው ያሉ ሰዎች ልክ መሆኑ ገብቷቸው ወደዚህ አመለካከት መምጣታቸው ነው። ያንን እንግዲህ ትክክል ነው ብለው የመንግስት ሰዎችም በይፋ ሲናገሩ ነበር። ከዚህ በፊት ስንሰራ የነበረው ስህተት ነው፣ ህብረተሰቡን ይቅርታ እንጠይቃለን፣ ከዚህም በኋላ የተሻለ አይነት ስርዓት ነው ለመገንባት የምንፈልገው፣ ሁሉንም ያሳተፈ ዲሞክራሲያዊ ስርዓት ነው መገንባት የምንፈልገው እያሉ ነው የመንግስት ሰዎች። ስለዚህ እነሱ ወደዚህ አቋም በመምጣታቸው ምክንያት የአቋም መምጣት ታያል። አሁንም ግን በፕሮግራም ደረጃ በአስተሳሰብ ደረጃ ልዩነቶች እንዳሉ ግልጽ ነው። እነዛን እንግዲህ ወደፊት በደንብ ለምርጫ ውድድር ስንገባ በደንብ የምንገልጽ ማለታቸው ይሆናል። አሁን ግን እኛ ውድድር ላይ ፉክክር ላይ እንዳለን አናምንም። ከዛ በፊት ሀገር ማረጋጋትና ሰላምን ማስፈን የቀደመ ተግባር መሆን አለበት ብለን እናምናለን። እሱን ለማድረግ ደግሞ በፉክክር ሳይሆን ሁሉም ኢትዮጵያውያን፣ መንግስትም፣ ተቃዋሚ ፓርቲዎችም፣ ሌሎችም ሰዎች በጋራ መስራት አለባቸው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ጥሩ ነው ስሙ። ያው ኢዜማ ማለት እንግዲህ ሞዲፋይድ ግሩፕ ሰባት ነው።
በአሁኑ ሰዓት ንብረቱ እየተዘረፈ ያለው ቤቱ እየፈረሰበት ያለው ከነበረበት ካቀናው ቄ እየተፈናቀለ ያለው አማራ ነው። ኢዜማ ለእኔ ቴክ ነው። ምክንያቱም ይህ ሁሉ አማራ ሲፈናቀል አንድ ድምፅ አልሰጠም።
ጽንፈኛ በሆኑ ተረኛንም በሚሉ ኃይሎች ሀገር ስትታመስ ያያችሁ አንድም ቃል ልታወጡ አልቻላችሁም።
ለምንድን ነው ቶሎ መግለጫ ማሰጡት የሚል ትችት በተደጋጋሚ ይነሳል። በተወሰነ ደረጃ ይሄ እንግዲህ የመረጃ ክፍተት ነው የሚሆነው። እኛ በተለያየ ጊዜ መግለጫ ሰጥተናል። መግለጫ ስለተሰጠ ችግሩ አይቆምም ወይም መፍትሄ አያገኝ። መፍትሄ የሚያገኘው በተደራጀ መንገድ ተንቀሳቅሰን እውነተኛ የሆነ ዲሞክራሲያዊ ስርዓት ሀገሪቷ ውስጥ ስናሰፍን ነው። ከዛ ውጭ ግን እኛ ቋንቋንና የዘር ማንነትን ተንተርሶ የሚደረግ የፖለቲካ እንቅስቃሴ ይችን ሀገር ወደ መፍትሄ ሳይሆን ወደ ችግር ነው የሚወስዳት ብለን እናስባለን።
ከዚህ ባሻገር አንዳንድ የኢዜማ አመራሮች ከመንግስት ጋር በመቀራረብ የብዙሀኑን ጥቅም አሳልፈው ሰጥቷል የሚሉ ወቀሳዎችም ተሰንዝረዋል።
በአብዛኛው አሉባልታ ላይ የተመሰረተ እውነተኛ መረጃ ላይ ያልተመሰረቱ ትችቶች እና ከዛም አልፎ እንደውም ስድብ ደረጃ የደረሱ ነገሮችን የተመለከት ነው። ማንም ሰው ይህንን አቋም የመያዝ መብት እንዳለው እናምናለን። ግን የሌሎች ሰዎች መብትና ስብዕናንም ከመጉዳት መቆጠብ እንዳለበት ሁሉም ሰው ሊገነዘብ ይገባል። ለአሁኑ ግን እኛ እውነተኛውን መረጃ በማቅረብ ውዥንብሩን ለማጥራት ሞክረናል።
ውይይቱ ቁም ነገር የቀሰሙበት የተለያዩ ሀሳቦች የተስተናገዱበት በመሆኑ ውጤታማ ነበር ይላሉ የኢዜማ ምክትል መሪ አንዷለም አራጌ።
አንደኛ እውነታ ስለሆነ ያ ስሜት አለ ማለት ነው መሬት ላይ። ሁለተኛ ደግሞ የሚጥመንን ብቻ መስማት ትልቅነት አይደለም፣ የማይመስለንንም ነገር መስማት አለብን። ህዝብ ውስጥ እንደዚህ አይነት ነገር ካለ እሱን ለመስማት መቻል አለን። የመሰልጠን ትልቁ ጥግ መወያየት ነው፣ መነጋገር ነው፣ ሀሳብን ማቅረብ ነው፣ በሀሳብ ገበያ ማሸነፍ ወይ መሸነፍ። ስለዚህ ይህንን ባህል ማለማመድ አለብን። እኛም የዚህ ባህል አካሎች ብንሆንም ለማዳመጥ፣ ለመስማት እንዲሁም ደግሞ ለመናገር ራሳችንን ዝግጁ ነን፣ አባሎቻችንን እናዘጋጃለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። አሁን ደግሞ ወደ ኪነ ጥበቡ ሰፈር እናምራ። በዚያ ከቅርብ ጊዜ ወዲህ በጎ ምላሽን እያገኙ ከመጡ ወጣት ከያንያን መካከል አንዷ የሆነችውን ዘቢባ ግርማን እናገኛለን። የኪነ ጥበብ ጉዞዋንና ሌሎች ተያያዥ ጉዳዮችን ከኤደን ገረመው ጋር ተጨዋውተዋል።
ሙዚቃ የጀመረችው ገና በልጅነቷ ነው። ዘፋኝ መሆን እንደምትችልም የነገሯት የአምስተኛ ክፍል የሙዚቃ መምህሯ እንደሆኑ ትናገራለች። የ12ኛ ክፍል ተማሪ ሆና ደግሞ አርቲስት ተስፋ ያበበ ፋዘር ጋር ቲያትርና ሙዚቃ ለመማር ገባች። 5 ወር እንደቆየች ወደ የኛ ፕሮጀክት ተቀላቀለች። ለአመታትም በኛ ፕሮጀክት ውስጥ በመሆን በሙዚቃና በትወና አድማጭ ዘንድ ስትደርስ ቆየች። በቀጣይ ደግሞ በምን ልታዘዝ የቴሌቪዥን ድራማም ላይ የትወና ችሎቷን አስመስክራለች። በቅርቡ የለቀቀችው ነጠላ ዜማ ደግሞ ተቀባይነቱ መልካም ሆኗል። ዘቢባ ግርማ
ገራ ገራገር ወንድ በሌለበት ገራገር ብሎ መስፈን አይከብድም ወይ? እንደዚህ ኢትዮጵያ ውስጥ መጥፎ ነገር በበዛበት ጊዜ ላይ እንደዚህ መስፈኑ ምናምን የሚሉ ብዙ ኮሜንቶች ይመጣሉ። ግን መጥፎ ነገር ላይ መጥፎ ነገር ሳይሆን መጨመር ጥሩ ነገር አድርጎ መመኘት ነው። ምክንያቱም መጥፎን ነገር ጥሩ ነገር ይቀይራል ብዬ ስለማን። እኔ ከለሬ ሀገርኛ ነው፣ ቤዝ ነው። ብዙ ጊዜ ኢትዮጵያዊ ቅኝቶችን ስሰራ ነው የሚያምርብኝ እንጂ ወይም የሬጊ ምናምን ስልት ተጫዋች ነኝ ብዬ አላምንም። ግን እንደ ዘቢብ ምን አይነት ከለር ያምርባታል? አሁን ገራገርን ስትሰሚ ቅኝቱን ኢትዮጵያዊ ነው፣ ደስ ይላል። ግን እንደ ሙዚቀኛ ደግሞ መሞከር ምናምን አይከፋም።
በትወናው ዓለም ላይ እሙዬን ሆና በኛ የሬዲዮ ድራማ የጀመረችው ዘቢባ በምን ልታዘዝ የቴሌቪዥን ድራማ ላይ ደግሞ የንጉስ ነሽን ሆና መተወኗን ቀጠለች። የሰራኋቸው ሁለቱም ገጸ ባህሪያቶች እኔን የሚመስል የማምንበት ሀሳብ አላቸው ትላለች።
የኛ ላይ ስትመጪ ሴት ልጆች ያለእድሜያቸው እንዳይዳሩ ወደ ትምህርት ቤት እንዲላኩ ድብደባን ለማስቆም አስገድገው መድፈርን ለማስቆም የሚሰራ ማለት የኢትዮጵያ ችግር ብቻ ሳይሆን የዓለም ችግር ነው። እዛ ላይ የሴቶችን ድምፅ መሆን መቻል ለእኔ መታደል መባረክ ነው። ምክንያቱም እንደ ሴት መናገር ያለብኝን ነገር ለሌላ ሰዎች ድምፅ እንድሆን አድርጎኛል። ወደዚህ ደግሞ ወደ ምልታዘዝ ስትመጪ ደግሞ ምልታዘዝ ይሄ ሀገራዊ የሆነ ፖለቲካዊ የሆነ ነገሮችን አርቲስቲክ በማድረግ እንዲማሩ ጥሩ ነገር ስለ ሀገራቸው የሚሰማቸውን ነገር እንዲያሳድጉ የሚያደርግ ነው። እዛ ውስጥም ደግሞ የሌላ ሰው አካል ድምፅ ሆነሽም ደግሞ ገብቶ ያንንም ነገር መናገር መቻልም ለእኔ ከየኛ ወደ ምልታዘዝ ስመጣ ትክክለኛ ሽግግር ነው ብዬ ነው ማምነው። እኔን የበለጠ ከፍ የሚያደርግ እንጂ ከነበርኩበት ነገር ዝቅ የሚያደርግ አይደለም።
የአንድ ሴት ልጅ እናት የሆነችው ዘቢባ ግርማ ከኛ ፕሮጀክት ከወጣች በኋላ ስላለው ህይወቷ ጠይቂያታለሁ።
ማለት የኛ ላይ በነበርንበት ጊዜ ያው ሌላ ቦታ መስራት ስለማንችል እንደሚባለው ሚዲያ ላይ እንደተወራ አይነት ገንዘብ ባይሆንም ግን ትወናውም ከሙዚቃውም አንጻርና ሌላ ቦታ መስራት ካለመቻላችንም አንጻር ታሳቢ ሆነ መንግስት የሚያውቀው ጥሩ ክፍያ ይከፈለን ነበረ። ሀሳብ አልነበረብንም። ምክንያቱም ስራ ኖረም አልኖረም ቅጥር እስከነበረን ድረስ በየወር የሚታስበው የሚመጣ ገንዘብ ነበረን። ስንወጣ በጣም ከባድ ነበረ። እኔም ተማሪ ሆኜ የገባሁበት ፕሮጀክት ነው የኛና ስወጣ ራሴን አንድ ራሷን የቻለች እናትና የሆነ ኃላፊነት ያለባት ሴት ሁኜ ነው ራሴን ያገኘው እና እየዛ ጋ ያለው ነገር ደግሞ ሲቋረጥ በጣም ከፍተኛ የሆነ ችግር ነበረን የገጠመን። ግን እኔ ደግሞ ብቻዬን ለሚሊየን ሴቶች ሮል ሞዴል መሆን እችላለሁ ብዬ የማስብ ሴት እናት ነኝ። እኔ ከኛ ከወጣም በኋላ የተለያየ የፊልም ፕሮዳክሽን ኮስቱም ኮንቲኒቲ ሰራ ነበረ። ብዙዎቹ ሙዚቀኛ ሆነሽ ተዋናይ ሆነሽ ይህንን ስራ ባትሰሪ ና የሚሉኝ ነበረ። ግን አንደኛ ልምድ ነው የምቀስመው፣ በጣም ከባለሙያዎች ጋር ነው ምሰራ የነበረው። ሁለተኛ ደግሞ ገንዘብ አገኝበታለሁ። ሜይ ቢ ስለ እኔ ባክግራውንድ ብዙ ሰዎች ብትጠይቂ ምንም ነገር አልንቅም፣ እሰራለሁ ብዙ ስራ ና እንደዛ ሆኜ ነው የሆነ ነገሮችን የተወጣሁት ና እስካሁንም ያን ሙዚቃን በመስራት አክቲንጎችን በመስራት ሌሎችንም ነገሮችን በመሳተፍ የራሴን የሆነ ነገሮችን ለማግኘት እጥራለሁ እና በዚህ አጋጣሚ ዘንድሮም የቢዝነስ ማኔጅመንት በአድማስ ዩኒቨርሲቲ ግራጁዌት አድርጌያለሁ እና ራሴን በብዙ ነገር ብቁ ለማድረግ የምጥር እናት ነኝ። ልጇ በጣም የምትኮራባት እናት መሆን አለብኝ። ያለው ቪዲዮ የተሰራላቸውን ነው ብዙዎቹ የሚያውቁት እንጂ ወደ 42 ሙዚቃዎች አሉን። ኬንያ ከወጣን በኋላ አንደኛ ብለንም ደግሞ የሰራናቸው 3 ሙዚቃዎች አሉ እና ተነጋግረን ነው ሁሉም ሰው የግል አቅማችንን መስማት ስለሚፈልግ እንደ ግሩፕ እንሰራለን እንደ ግል የምንስራ በሚለው ነው። ቅድሚያ ሪች ሰራች፣ እኔም ሰራሁኝ። አሁን ኪያ እና ለምለምም ጨርሰዋል። የመደራረብ ነገር እንዳይኖር ስለተፈለገ ነው ትንሽ ያቆዩት እንጂ አዲስ ዓመት ላይ መስቀል ላይ የሚወጡ ስራዎች ይኖራሉ። እንደ ግሩፕም ደግሞ የተለያዩ ሙዚቃዎችን ፕሮጀክቶችን እንደዚህ የመንግስት ተቋማትን የምንሰራቸው አንዳንድ ስራዎች አሉና እንግዲህ እየሰራን ብናሳይ ይሻላል ብለን ነው ዝም የምንለው እንጂ ብዙ እየሰራን ያለናቸው ነገሮች አሉ።
ዘቢባን፣ ሙዚቃሽን ከመጋበዜ በፊት መጨረሻ ላይ ማለት የምትፈልጊው ነገር ካለ ብያት ነበር።
እንግዲህ መጪው አመት አዲስ አመት ነው ለኢትዮጵያውያን። ስለዚህ ለመላው ለኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለዚህ ስራ መሳካት ላገዛችሁ ሰዎች በሙሉ እግዚአብሔር ያክብርልኝ ማለት ፈልጋለሁ።
አብራችሁን ስላመሻችሁ በጣም እናመሰግናለን። በአዲስ ሳምንት በአዲስ መንፈስ እንገናኛለን። ደህና ምሹ።